ላይ ባሉበት ወሰደም ሁለት ሰዎች አሉ። ከትላንት በስቲያ ወደ 3 ሰዎች ሞቷል። ትላንትም እንደዚሁ እዛ ጋራ ቀበሌ የሚባልበት ሁለት ሰው ቆስሎ ነው ያለው።
ወይ አርብቶ አደር አካባቢ ይዙ ራሱ በብዛት መሳሪያ ያለው እንጂ ይሄ ካምፕ እንደዚህ ካምፕ ምል የሚቆጠር ነገር የለም። ስለዚህ ከዚህ አንጻር ነው መታየት አለበት።
የቀደሙት የቡርጅ ወረዳ አስተዳዳሪ አቶ ሜንታ ሀርሜ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በኦሮሚያ የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ ናቸው። ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ከምሽቱ ዋና ዋና ዜናዎች መካከል የዛላምበሳ ድንበር ተዘጋ፣ አዳዲስ አምባሳደሮች ተሾሙ፣ የዩናይትድ ስቴትሱ የመንግሥት ከፊል መዘጋት እንደ ቀጠለ ነው የሚሉ ዋና ዋናዎቹ ናቸው።
በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮሩ ቅንብሮች በሁለተኛው አጋማሽ ጠብቋችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችን አክለን ከዛሬ ታህሳስ 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
እኔም ሰሎሞን አባተንን ጤና ይስጥልን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና እናሰማም። የኢትዮጵያና የኤርትራ የዛላምበሳ ድንበር ዛሬ መዘጋቱን የትግራይ ክልል የጉሎ መከዳ ወረዳ የጸጥታ ኃላፊ ገልጸዋል። ድንበሩ የሁለቱም ሀገሮች መሪዎች በአካል በተገኙበት የተከፈተው በያዝነው የኢትዮጵያ የዘመን መለወጫ ዕለት ነበር። የሁለቱም ሀገሮች የሆኑ ሰዎች ከሦስት ወራት በላይ ሲመላለሱበት የቆየው ድንበር የተዘጋው ከኤርትራ በኩል መሆኑን የወረዳው የጸጥታ ኃላፊ አቶ ግርማይ ሀዱሽ አመልክተዋል። ይህ ዜና እስከ ተጠናቀረ ድረስ ስለ ድንበሩ መዘጋት የኤርትራ መንግሥት የሰጠው መግለጫ ወይም በይፋ ያሳወቀው ምክንያት የለም። ዓለም ፍስሐ ከመቀሌ ተጨማሪ አለው።
አቶ ግርማይ የዛሬ ጠዋት የዛላምበሳን ድንበር ሁኔታ አስመልክተው እንዲህ ብለዋል።
አዎ፣ ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከልክለዋል።
ዛሬ ጠዋት ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ማለት የኤርትራ መከላከያ ሰራዊት መከልከሉን ሲያስታውቁ የክልከላው ምክንያት አቶ ግርማይ እንዲህ ገልጠዋል።
ምንድን ነው ብለን አካባቢ ላለው አመራሩ የሰራዊት አመራሮች ስንጠየቃቸው ደግሞ እነሱም ይዙት በቃ ይለፍ ተሰጥቷቸው ያልፋሉና አሁን ግን ለጊዜው ይከልከሉ ተብሎ መመሪያ ወርደናል ይላሉ።
ከዛሬ ጀምሮ ከኢትዮጵያ ወደ ኤርትራ በይለፍ ወረቀት መተላለፍ ነው ያለበት ተብሎ ከበላይ አካል መመሪያ እንደተሰጠው የድንበሩ የሰራዊት አዛዥ እንደገለጡት አቶ ግርማይ አስታውቀዋል። የይለፍ ወረቀቱን ከየት እንደሚሰጥ የሰራዊት አዛዥ እንዲህ ብለዋል ብለው አቶ ግርማይ ይናገራሉ።
እንደነሱ አባባል ከሆነ የኢትዮጵያ ከፌዴራል መንግስት ይመጣል ይላሉ። የኤርትራ ይለፍ ደግሞ ከአስመራ ይመጣል፣ ኤርትራ መንግስት ከአስመራ ተሰጥቶ ነው የሚተላለፈው ይላሉ። ሆኖም ግን እነሱ ይላሉ እንጂ እስካሁን ህዝቡ ያወቀው የተነገረው ነገር የለም፣ የተደረገ ዝግጅትም አልነበረም።
ይህ የዛሬ ድንበር መዝጋትን አስመልክተው የአካባቢው ህዝብ ስሜት ምን ይመስላል? በኢትዮጵያ በኩል ክልከል አለ ወይ?
በህዝቡማ አሁን ቁጣ እየተሰማ አሁን በቃ ሰላም ተገኝቶ ብለን ደስታችን እያገለጽን በነበርንበት ጊዜ ትንሽ ጊዜ ሳንቆይ ደግሞ ምንድን ነው አዲስ ነገር ወደ ውዝግብ እየገባ ነው፣ በስጋትም እያየው ነው። እኛ የሚያልፉ መኪናዎች አንከለክልም፣ ያልፋሉ። እነሱ ግን በቃ እያገዱ ናቸው።
አቶ ግርማይ ለሰጠኝ ማብራሪያ አመሰግናለሁ። ዓለም ፍስሐ ከመቀለ።
በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ አጥቂዎች ተተኩሶባቸው መገደላቸውንና አንድ ሌላ ወጣት መቁሰሉ ተገለጠ። በሌላ በኩል ከትናንት በስቲያ ሰኞ ንቅምቴ ከተማ ውስጥ የተጀመረው የገበያ አድማና ማዕቀብ ዛሬም ቀጥሎ መዋሉን ነዋሪዎች ገለጡ። በሌላ በኩል ደግሞ ህብረተሰቡ ወደ መደበኛ ስራው እንዲመለስ የነቀምቴ ከተማ ከንቲባ ጥሪ አሰምተዋል። የነቀምቴ አካባቢን የጸጥታ ሁኔታ አስመልክቶ ኮማንድ ፖስቱን ለማነጋገር ያደረገው ጥረት ያለመሳካቱን እዚያው የሚገኘው ሪፖርተራችን አመልክቷል። በመጽሔትም ዝርዝር ዘገባ ያቀርባል።
የጠቅላይ ሚኒስትር አብይ አህመድ መንግስት የአዳዲስ አምባሳደሮችን ሹመት ይፋ አድርጓል። ከተሿሚዎቹ መካከል የገዢው ኢህአደግ አባላት ያልሆኑ ባለሙያዎችም እንደሚገኙባቸው ታውቋል። እስክንድር ፍሬው ተጨማሪ አለው።
ሰሞኑን ይፋ የተደረገው የአምባሳደሮች ሹመት ከተለመደው ወጣ ያለ ስብጥር የታየበት ነው። በአንድ በኩል አምባሳደርነትን ጨምሮ በተለያዩ ኃላፊነቶች ያገለገሉ አንጋፋ ሰዎች ተካተዋል። አምባሳደር ሱሌማን ደደፎና አምባሳደር ተሾመቶጋን የመሳሰሉት የሚጠቀሱት እዚህ ላይ ነው። ከሁሉም በላይ ትኩረት የሳበው ግን ከገዢው ፓርቲ ውጭ ያሉ ባለሙያዎች መካተታቸው ነው። ይሰሩባቸው ከነበሩ የተለያዩ ኃላፊነቶች በአምባሳደርነት የተሾሙም አሉ። የቀድሞው የጠቅላይ ሚኒስትር ጽፈት ቤት ኃላፊና የአሁኑ የኢንቨስትመንት ኮሚሽነር ፍጹም አረጋ፣ የሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርና የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከነዚህ መካከል ናቸው። አዳዲስ አምባሳደሮችን መሾምን ጨምሮ በውጭ ጉዳይ ሚኒስቴር እየተካሄደ ያለው ስራ በአገሪቱ ካለው ለውጥ ጋር የተገናኘ መሆኑን መንግስት ሲገልጽ ቆይቷል። የሹመቱ መመዘኛም ሙያ እውቀትና ክህሎት ብቻ መሆኑ ሲጠቀስ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንደር ለዘገባው እናመሰግናለን። በኢትዮጵያ ለሰላማዊ ትግል የተፈጠረው ምቹ ሁኔታ እንዳይቀለበስ ከለውጡ ኃይሎችና ለሰላም ከቆሙ የተለያዩ ተፎካካሪ ድርጅቶች ጋር በጽናት እንቆማለን ሲል አርበኞች ግንቦት ሰባት አስታወቀ። እስካሁን ካምፕ ያልገቡ ታጣቂዎችን ለማስገባትም ከመንግስት ጋር እንደሚሰራ ገልጧል። የዚህንም ተጨማሪ ዘገባ አድማጮች በመጽሔት ይዘነዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር እንዲወርዱ የሚጠይቁ ተቃዋሚዎች በቤተ መንግሥቱ አካባቢ ለመሰለፍ ሲሞክሩ ሰልፍ በታኝ ፖሊስ አስለቃሽ ጋዝ ከተኮሰባቸው በኋላ ዋና ከተማይቱ ካርቱም ውስጥ ውጥረቱ እየተባባሰ መጥቷል እየተባለ ነው። በትናንትናው ሰልፍ ብተና ሙከራ ወቅት የደረሰ ጉዳት እንደሌለ የመንግስቱ ባለሥልጣናት ቢናገሩም እማኝነን ያሉ ሰዎች ግን ቢያንስ ሶስት ሰዎች ተመተው ማየታቸውን ተናግረዋል። ሳምንቱን ለዘለቁት የተቃውሞ ሰልፎች መቀስቀስ ምክንያት የሆኑት የምግብና የነዳጅ እጥረትና የሱዳናውያን የዕለት ማዕድ የሆነው የዳቦ ዋጋ ድንገት ማሻቀብ ናቸው እየተባለ ነው። ፕሬዚደንት አልበሽር አደባባይ ላይ ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር እርሳቸውን የሚተቹትን ከሃዲዎች ሲሉ ጠርተዋቸዋል።
والشكر لكم على هذا الاستقبال وهذا الحماس اللي فيه رد لكل عميل
ፕሬዚደንት አልበሽር እዚህ የተሰበሰባችሁ ሁሉ ስለ መልካም አቀባበላችሁ ስለ ድጋፋችሁ አመሰግናለሁ ብለዋል። ይህ ለእያንዳንዱ ከሃዲ ተመሳጣሪ ቅጥረኛ መልስ ይሆናል። የዚህች የሸኽ ማኪ ቀበሌ ነዋሪዎች ለከሃዲዎችና ለተመሳጣሪዎቹ መልስ እየሰጣችሁም ነው ብለዋል። እንደግፋችኋለን፣ በእናንተም ምክንያት ጠንካሮች ሆነናል። አምላክ ቢል በሚመጣው ዓመት መጥተን እንጎባኛቸዋለን ሲሉ አክለዋል።
ኢንዶኔዥያ ውስጥ በተከሰተው ከባድ ሱናሚ ሳቢያ በደረሰው ውድመት በሕይወት የተረፉ ሰዎች ካሉ ፍለጋና ሕይወት የማትረፍ ሥራ እየተካሄደ መሆኑን ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ገለጠ። ባለፈው ቅዳሜ ኢንዶኔዥያን የመታው ከባድ የባህር ማዕበል የደረሰው ሱማትራና ጃቫ የሚባሉትን ክፍለ ግዛቶች ውስጥ ነበር። ቢያንስ 429 ሰው በአደጋው መሞቱና ቁጥሩ 1500 የሚደርስ ሰው አካሉ ላይ ጉዳት እንደደረሰበት እንዲሁም 16000 የሚሆን ሰው ከመኖሪያው እንደተፈናቀለ የአገሪቱ ባለስልጣናት ገልጠዋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ኢንዶኔዥያ ከደረሰባት ከባድ ሱናሚ ወይም ከባድ ዝናብ የተቀላቀለበት ኃያል አውሎ ነፋስ እያገገመች ነው። በዛሬው ዕለት ከአራት ዓመታት በፊትም በህንድ ውቅያኖስ ታሪክ ባልታየ መልኩ የከፋ ርዕደ ምድር የእስያ ሀገሮችን አናውጦ ነበር። በ13 የእስያ ሀገሮች ወደ 250,000 የሚጠጉ ሰዎች አልቀዋል። አብዛኞቹ የሞቱት በኢንዶኔዥያ ነበር። የአስቸኳይ ጊዜ ሰራተኞች ከሞት የተረፉትን ሰዎች ለመርዳትና ስቃያቸውን ለማቅለል በዛን ጊዜ ያገኙትን ጠቃሚ ተመክሮ እየተጠቀሙ መሆናቸው ተገልጿል። የቀይ መስቀል ቃል አቀባይ ሎራ እንጎፎንቴን በገለጹት መሰረት በርካታ ከአደጋው የተረፉ ሰዎች ተጨማሪ ማዕበል እንዳይነሳ በመስጋት ከባህር ጠረፍ ርቀው በጊዜያዊ መጠለያዎች ይገኛሉ። ይሁንና ቤተሰቦቻቸውን ፍለጋና በንብረታቸው ላይ የደረሰውን ጉዳት ለመመልከት ሲሉ ከመጠለያዎች መውጣት ጀምረዋል። አሁን እያየን ያለነው ታዲያ ብዙ ሰዎች አጥንታቸው እንደተሰበረ ነው። በደረሰባቸው አስከፊ ሁኔታም ከሐዘንና ከድንጋጤ አልወጡም ነበር ያሉት። የኢንዶኔዥያ ቀይ መስቀል የረድኤት ተግባሩን ከፍ እንዲያደርግ ለመርዳት የቀይ መስቀል ፌዴሬሽን ከአስቸኳይ ጊዜ ገንዘቡ ከ333,500 በላይ የሚሆን ገንዘብ እየመደበ መሆኑን ሎራ እንጎፎንቴን ገልጸዋል። ቀይ መስቀል ሁለት ሄሊኮፕተሮችን ለፍለጋ ተግባር ማሰማራቱ ቃል አቀባይዋ ጠቁመዋል። ሱናሚው በድንገት ስለደረሰ ሰዎች የሚያዘወትሩባቸውን መዋኛ ጠረፎችን ጠራርጎ ወስዷል። ጎብኚዎች የሚያርፉባቸውን ሆቴሎችና በባህር ጠረፍ ያሉ ሰፈራዎችን አጥለቅልቋል። ባለሥልጣኖች እንደሚሉት ከባድ ማዕበል የተነሳው በባህር ወለል በተከሰተ የመሬት መደርመስና ባስከተለው እሳተ ገሞራ ሊሆን ይችላል።
የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ አምስተኛ ቀኑን ቢይዝም በግልጽ የሚታይ መፍትሄ ከቤተ መንግስቱ ይሁን ከተወካዮች ምክር ቤት እስካሁን አልተሰማም። ስለመዘጋቱ ትናንት የተናገሩት ፕሬዚደንት ዶናልድ ትራምፕ ሀገራቸውንና ሜክሲኮን የሚከልለው ግንብ እንዲቆም የጠየቁት በጀት ካልተፈቀደ ሁኔታው ባለበት እንደሚቀጥል አስታውቀዋል። ፕሬዚደንቱ በዚሁ የትናንት መልእክታቸው ላይ በከፊሉ መዘጋት ምክንያት ከስራ ውጪ የሆኑት የመንግስት ሰራተኞችም ቢሆኑ የግንቡን መቆም ይፈልጋሉ ቢሉም ለዚህ አባባላቸው ማስረጃ አላቀረቡም። ፕሬዚደንቱ ከትናንት በስቲያ ሰኞ ባስተላለፉት መልእክት ዴሞክራቶቹ ፍጥጫውን ማቆም አለባቸው ቢሉም ዴሞክራቶቹ እንደራሴዎች ግን ትራምፕ ሀገሪቱን ወደ ቀውስ እየዘፈቋት ነው ሲሉ ከሰዋል። የዜናው ሰዓት አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜና የተጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ምሽቱ አብይ ርዕስ እንለፍ።
በደቡብ ክልል ቡርጂ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አምስት የቡርጂ ወረዳ አርሶ አደሮች በታጠቁ የኦነግ አባላት ሲገደሉ ሌሎች ሰባት ሲቪሎች ደግሞ የመቁሰል አደጋ እንደደረሰባቸው የቡርጂ ወረዳ አስተዳደር አስታወቀ። የቡርጂ ተወላጆች በሚደርስባቸው ማንነታቸውን መሰረት ያደረገ ጥቃት ሳቢያ ከቡሌሆራ ከተልተሌና ሞያሌ በመፈናቀል ላይ መሆናቸውንም የአካባቢው ተወላጆችና ተጎጂዎች ይናገራሉ። በተጨማሪም ለረሃብ መጋለጣቸውን ያመለከቱት ተፈናቃዮች ከመንግስትም ሆነ ከሌሎች ደራሽ ሰብአዊ እርዳታ አላገኘንም ይላሉ። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር በበኩሉ የአስተዳደር ወሰንና የሀብት ይገባኛል ጥያቄዎች ለግጭቶቹ መንስኤ መሆናቸውን ገልጦ በአካባቢው የታጠቀ ኃይል ስለመኖሩ ግን መረጃ የለኝም፣ ችግሩን ለመፍታትም የአካባቢዎቹን ሕዝብ ለማገናኘት ጥረት እየተደረገ ነው ብለዋል። ዮናታን ዘብዴዎስ ዝርዝሩን አድርሶናል።
የቡርጂ ወረዳ አስተዳዳሪ አቶ መንታ ሀርሜ እንዳሉት በደቡብ ክልል ቡርጂ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ አዋሳኝ አምስት የቡርጂ ወረዳ አርሶ አደሮች በታጠቁ ኃይሎች ተገድለዋል። በስራቸው ላይ የነበሩ ሰባት አርሶ አደሮችም ቆስለዋል ነው ያሉትም።
በታጠቀ በኦነግ ሰራዊት ነው ጥቃት እየተፈጸመ ያለው። ሱሮ ባርጉዳ ላይ የኦነግ ሰራዊት ምሽግ አለ፣ ግልጽ ነው የምንናገረው። ምክንያቱም በቀጠና ላይ ያለ መከላከያ ሰራዊትም ተግባራቸውንም ጭምር እስከ ቦታው ሄዶ ያየበት ሁኔታ ነው ያለው እና ከዛ ነው ወደዚህ የመጣ አርሶ አደሩን በማሳ ላይ እየገደለ ያለው።
የወረዳው አርሶ አደር በሁለት መንገድ ተጎጂ መሆናቸውን ገልጸዋል።
በአንድ በኩል የዚህ ጥራት ነው፣ በሌላ በኩል ደግሞ በረሀብ እየሞት ያለበት ሁኔታ ነው ያለው።
ችግሩ ከወረዳው መንግስት አቅም በላይ መሆኑን የተናገሩት አቶ መንታም የክልሉ መንግስት ድጋፍ እንዲያደርግ ብንጠይቅም አባ ከና ያለን የለም ነው ያሉትም።
ከቡሌሆራ ወደ 1,132 ተፈናቃይ አለ። በነፍስ ወከብ እየለየናቸው ማለት እዚህ ውስጥ እናት አሉ፣ አጥቢ እናቶች አሉ። ይህንን እኮ ሄደን ለክልል ጠይቀን ካጣን በኋላ ወደ ልመና ውስጥ ገብተን የሚባለውና የሚሰጠን ምላሽ በጣም ያሳዝን፣ ከአቅማችን በላይ ነው። አቤት ብንል ደግሞ በዛ ልክ እየተሰማን አይደለም።
የወረዳው ነዋሪ የሆኑት አቶ ገብረ ወልድ ሂዶ እንዳሉት በግጭቱ ከ2010 ዓመተ ምህረት ጀምሮ በርካታ ሰው ህይወት ጠፍቷል፣ ንብረትም ወድሟል፣ ከቤት ንብረታቸውም ተፈናቅሏል፣ እንዲሁም የአካል ጉዳተኞችም ሆነዋል።
ከ2010 ጀምሮ እንግዲህ ከ30 በላይ ነው ሰው ሞቶ ያለው። በጥይት ተመቶ ሆስፒታል ያሉ በርካቶች አሉ፣ የቆሰሉ ማለት ነው። ትላንት ተኩስ ተከፍቶባቸው ባሳቸው ላይ ባሉበት የቆሰሉ ሁለት ሰዎች አሉ። ከትላንት በስቲያ ወደ ሶስት ሰዎች ሞቷል። ትላንትም እንደዚሁ እዛ ጋራ ቀበሌ የሚባልበት ሁለት ሰው ቆስሎ ነው ያለ።
በቡሌሆራ ከተማ የሚኖሩ በብሔራቸው ቡርጂ የሆኑ ዜጎችን በማንነታቸው እየተለዩ ይገደላሉ ያሉት አቶ ገብረ ወልድ የተቀሩት ሸሽተው ወደ ቡርጂ ወረዳ ሶያማ ከተማ እየመጡ መሆናቸውን ገልጸዋል። የክልሉ መንግስት የህዝብን ችግር ተረድቶ ከመፍታት ይልቅ በሌላ አጀንዳ ተጠምዷል። አናሳ ብሔረሰብ ናቸው ተብለንም እንደ ህዝብም እየተቆጠርን አይደለንም ይላሉም።
አሁን ሰው እየተገደለ ባለበት ሰዓት ላይ መንግስት ለመዋቅር ነው ክልሉ እያወራ ያለው። ክልሉ የራሱን የፖለቲካ አጀንዳ ነው እያስኬደ ያለው እንጂ ህብረተሰብ እንደ ህዝብ ታይቶ የሞት የለውን ህዝብ እያየ አይደለም። ስለዚህ ክልሉ ምንም አይነት ነገር እየሰራ አይደለም። የቡርጂን ህብረተሰብ በቁጥርም ከማነሳቸው የተነሳ ተያይዞ ነው ማይኖሪቲ ከመሆናቸው ተያይዞ ነው መንግስት ትኩረት አልሰጥም ብሎ እንደ ህዝብም የማይቆጥረው።
የቡርጂ ወረዳ ሶያማ ከተማ ነዋሪ አቶ ደረሰ ኮሹ እንዳሉት ተረጋግተው መኖር አልቻሉም። የስጋት ኑሯችንን እንደቀጠለ ነው ያሉት አቶ ደረሰ አርሶ አደሮች በየቀኑ ከምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ ቀበሌያትና ከቡሌሆራ ከተማ እንደሚገደሉ ተናግሯል።
ትላንት አንድ ሰው ቆስሏል። ከትላንት ወዲያ ከዛ በየቀኑ የቆሳሰሉ ሰዎች አሉ። ትላንት እንኳን የሞተ ሰው የለም። ግን ከዛ በፊት የቡርጂ ተወላጅ በራሱ በቤቱ ደጅ ላይ ምሽት ላይ ተገሎ በሚያሳዝን ሁኔታ መቀበሪያ ጭምር አቶ በሶስተኛ ቀኑ ነው የተቀበረው።
ግጭቱ በአካባቢው ካለው የጸጥታ ኃይል አቅም በላይ መሆኑን ጠቁመው ዜጎች ሰላማቸው ተጠብቆ እንዲኖር ጥረት የሚያደርግ አካል አለመኖሩን ገልጸዋል።
መፍትሄ የለም። የሚያነጋግር የመንግስት አካልም የለም። ግን ሳደር በየቀኑ ይሞታል፣ በየቀኑ ይቆስላል፣ ንብረት ይወድማል፣ ይዘረፋል። ግን የሚጠይቅም የለም። ደግሞ አስታግሳለሁ የሚል ኃይልም የለም። ያው ዝም ብለን ቁጭ ብለናል።
ነዋሪዎች እንዳሉት የቡርጂ አርሶ አደሮች ላይ ጥቃት እያደረሰ ያለው በጉጂ ኦሮሞ ውስጥ የሚገኝ ከባድ መሳሪያ የታጠቁ የኦነግ አባላት ናቸው።
ዘመናዊ መሳሪያ የታጠቀ ኃይል ነው። ይህንን አርሶ አደር እንግዲህ በየቀኑ እየገደለ ንብረቱን እየዘረፈ የእንስሳቶችን እየዘረፈ ይዞ የሚሄደው
ያው ጥቃት የሚያደርሰው በግልጽ ይታወቃል። ጥቃት የሚያደርሰው የኦነግ ሰራዊት ነው። በግልጽ ባንዲራቸውንም ይዘው ነው የሚዘምቱት።
ከባንዲራ ውጭ ሌላ ማረጋገጫ አለዎት?
የኦነግ ሰራዊት ስለመሆኑ ሌላው ማረጋገጫ በግጭቱ አካባቢ ሰው በወደቅ አይቀርምና የወደቁ ሰዎች ኪሳቸው ላይ ያው መታወቂያዎች፣ የኦነግ መታወቂያዎች ይገኛሉ።
ከግጭቱ በተጨማሪ አርሶ አደሮች ከእርሻ ማሳቸው ስለተፈናቀሉ ላለፉት ሁለት ዓመታት ማምረት ባለመቻላቸው ለረሃብ መጋለጣቸውን ገልጸው ከመንግስትም ሆነ ከሌላው አካል ሰብአዊ ድጋፍ አይደረግልንም ይላሉ።
አሁን አስፈሪ ሁኔታው ከድርቅ ጋርም ተጨማምሮ አንደኛ አርሶ አደሩ በዚህ በግጭቱ ምክንያት እርሻ አላረሰም። በዚህ የተነሳ ሙሉ በሙሉ አሁን ወደ ረሃብም ገብቷል።
ማንነትን መሰረት ያደረገ የብሔር ጥቃት እንደሚደርስባቸው የተናገሩት በቡሌሆራ ከተማ የሚኖሩ የቡርጂ ብሔረሰብ ተወላጅ የሆኑት አቶ መለስ ቸኮል ናቸው። የቡርጂ ተወላጆች ማንነታቸውን መሰረት በማድረግ በሚደርስባቸው ጥቃት ከቡሌሆራ ከተልተለና ሞያሌም እየተፈናቀሉ መሆናቸውም ተናግሯል።
እስካሁን ድረስ ቡርጂ ብሔረሰብ ተቸክለን ነው እዚህ የምንኖረው። እስካሁን ድረስ መንግስትም እኛን ማወቅ አልቻለም።
ወደ አፈር ትመለሳለ ብሎ ነበረ። አፈሯን ጭምር ነው ያጣው ያ ሰውዬ። በሶስተኛ ቀኑ ነው በመከላከያ ኃይል የተቀበረው። ማንም የሚቀብረው ጠፍቶ ገብተዋል። ከዚህ ቀደም ደግሞ እንደዚሁ አንድ ፍቃድ ውጭ የሚባል ሰውዬ በሩ ላይ ነው የተቀበረው። የገዛ በሩ ላይ የጎረቤት ሰዎችና መከላከያ የቀበሩት። ስለዚህ እንደዚህ አይነት ዘግናኝ ነገር በኢትዮጵያ ውስጥ ሆነዋል ወይ ብለ ለማለት በአይን ያየ ሰው ነው ይህንን የሚለው እና በጣም አሳዛኝ ነው እየሆነ ያለው። ይሄ ደግሞ ብሔር ተኮር ነው ጥቃቱ። ስለዚህ እኔ ቡርጂ ሆኖ መፈጠር በራሱ ኃጢአት እየሆነ ያለበት ሁኔታ ነው ያለው። እዚህ ወደ ደቡብ ላይ
ከታህሳስ 1 ቀን 2011 ዓመተ ምህረት ጀምሮ ከቤታቸው ተፈናቅለው በቡሌሆራ ከተማ በሚገኝ መስጂድ ተጠልለው እንዳሉ ተናግረው በከተማው ተንቀሳቅሰን መስራት ስለማንችል ለረሃብ ተጋልጠናል ብለዋል። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው የግጭቱ መንስኤ የአስተዳደር ወሰንና የሀብት ይገባኛል ጥያቄዎች መሆናቸውን ተናግሯል።
አርሶ አደር ወይ አርብቶ አደር አካባቢ ህዝቡ ራሱ በብዛት መሳሪያ ያለው እንጂ ይሄ ካምፕ እንደዚህ ካምፕ የሚል የሚቆጠር ነገር የለም። ስለዚህ ከዚህ አንጻር ነው መታየት አለበት እና ግጭቱ ከዚህ በተለይ ከተፈጥሮ ሀብት ጋር በተያያዘ እና ከአስተዳደር ወሰን ጋር አንዳንድ ጊዜ ከሳር ከዚህ ጋር ተገናኝቶ ነው። ይሄ አሁን እየተነጋገር ነው ከአመራሩ ጋር።
በአካባቢው የታጠቀ ኃይል ስለመኖሩ መረጃ የለኝም። ችግሩን ለመፍታት ግን ህዝብ ለህዝብ ለማገናኘት ጥረት እየተደረገ ነው ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ርዕስ እንሄዳለን። በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ ታጣቂዎች ተተኩሶባቸው መገደላቸውና ሌላ ወጣት መቁሰሉ ተገልጿል። በሌላ በኩል ደግሞ ከትናንት በስቲያ ሰኞ ነቀምቴ ከተማ ውስጥ የተጀመረው የገበያ አድማና ማዕቀብ ዛሬም ቀጥሎ መዋሉን ነዋሪዎች ተናግረዋል። በሌላ በኩል ደግሞ ህብረተሰቡ ወደ መደበኛ ስራው እንዲመለስ የነቀምቴ ከተማ ከንቲባ ጥሪ አድርገዋል። የነቀምቴ አካባቢን የጸጥታ ሁኔታ አስመልክቶ ኮማንድ ፖስቱን ለማነጋገር ያደረገው ጥረት አለመሳካቱን እዚያው የሚገኘው ሪፖርተራችን ናኮር መልካ ዘግቧል። ለዝርዝሩ ወደ ናኮር።
ትናንት በነቀምቴ ከተማ የምስራቅ ወለጋ ዞን የቡቶ ጊዳ ወረዳ ምክትል አስተዳዳሪ የቀኑ 6 ሰዓት ገደማ ማንነቱ ያልታወቀ የታጠቀ ኃይል በተኮሰባቸው ጥይት ህይወታቸው ማለፉን ከነቀምቴ ስፔሻላይዝድ ሆስፒታል ያገኘነው መረጃ
ያሳያል።
ዶክተር ታሪኩ ታደሰ እንጀራማ ሜዲካል ዳይሬክተር ሆስፒታል ስፔሻላይዝድ ነቀምቴቲ ካሌ ሰጉያ ከለሻቲ ወልቀበቴ ለማፍሰቲ ግብት በቆተ ጅራ
ዶክተር ታሪኩ ታደሰ ባላለሁ የነቀምቴ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። ትላንትን በተመለከተ ቀላይ ነበር አንድ ሰው ተመትቶ የመጣው። ሆኖም ገዛ ሲደረግለት ቆይቶ ማታ በ2ና 3 ሰዓት ማህር ላይ ህይወቱ አልፏል። አንገቱ ላይ ነበር የተመጣው። ሌላው አንድ ወጣት እግሩ ላይ ተመጥቷል። ወደ ፌደራል ሆስፒታልም ተልኳል። በህክምና ሊሻለው ይችላል ተብሏል። እና በአጠቃላይ እኛ ጋር የደረሱት ሰዎች 2 ናቸው።
በሌላ በኩል ደግሞ ትናንት አመሻሹ ላይ በነቀምቴ ከተማ 02 ቀበሌ በአካባቢው የሚኖር ወጣት ሀብታም ጉደታ በመንግስት ኃይል ተተኩሶበት በመቁሰሉ በሆስፒታል የህክምና ክትትል እየተደረገለት መሆኑን ነግሮኛል።
መቃን ኮ ሀብታሙ ጉደታ እንጅራማ አስማ መጋላ ነቀምቴ ገንደ ድዋላ መንጅራዳ
ስሜ ሀብታሙ ጉደታ ይባላል። እዚህ ነቀምቴ ከተማ 02 ቀበሌ እኖራለሁ። እኔ የሚረዳኝ የለኝም። ራሴው ነኝ ተጣጥሬ የምኖረው፣ ተቸግሬ ነው የምኖረው። በዚህ ሁኔታ አንድ ቤት ደጃፍ ላይ ቁጭ ብለን አንዱ መጥቶ አንተ አቃጥከን አይደለም አለኝ። ምን አደረግኩ? እኛ ርቦን ቁጭ ብለናል አልኩት። ከሰፈር ልጆች ጋር ከዚህም ከዚያ ያመጣነውን አጋጭተን ነው ምሳ የምንበላው። ሮጦ መጥቶ በዱላ ሲመታኝ ምን ነው ምን አደረግሁኝ ምን አጠፋው ስለው አምጣ ክላሽ ብሎ ከአንደኛው መሳሪያ ተቀብሎ ተኮሰብኝ። ታችኛው ታፋይ አካባቢ በአንድ ጥይት ነው የመታኝ።
የአካባቢው ሰዎች እንደሚሉት ወጣቱ በሰፈሩ የወጣቶች እንቅስቃሴ ላይ ግንባር ቀደም ተሳታፊ በመሆኑ ነው ፖሊስ የተኮሰበት። በሌላ በኩል ባለፈው ሰኞ የጀመረው የስራ ማቆም አድማ እንደቀጠለ መሆኑን አንዳንድ ነዋሪዎች ለቪኦኤ ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ግለሰብ እንዳሉት የማህበራዊ አገልግሎቶችና እንቅስቃሴዎች ሙሉ በሙሉ በነቀምቴ ከተማ ቆመዋል።
ተጃጅል ጉቱማ ዳንጭ ፓቴራ ማለፊ ተጃጅል ጉመኒት ፈደሙ ጌጅባ ጀልቀቤ ማናኛታ ሆቴል ጀልቀቤ
የህዝብ አገልግሎት ከመጓጓዣ ጀምሮ ምግብ ቤት፣ የመንግስት መስሪያ ቤቶች በሙሉ ዝግ ናቸው። ይህ በጣም አስቸጋሪ ነው። ለተጠቃሚውም ሰርቶ ለሚያድረውም ህዝብ ከፍተኛ ችግር ውስጥ ነው የሚያስገባው። በአስቸኳይ መፍትሄ ካላገኘ ትልቅ አደጋ ይመጣል ብዬ ነው የምገምተው።
ይህ ግለሰብ የአድማውን ምክንያቶች እንዲህ ይዘረዝራሉ።
ሙርሚሱ ማራ ማደካ እንጂ ደግሞ እጋድ ማላ ሮ ረትካሁን ዳውዳ ኩን ኮ አርጋቱ
የተቃውሞ ምክንያት በመንግስትና ተቃዋሚዎች መሀል ያለው ችግር መፍትሄ ማግኘት አለበት የሚል ነው። ከዚህ የተነሳ አንዳንድ ቦታዎች ላይ ግጭቶች ይታያሉ። የሰው ህይወት እያለፈ ነው። ንብረት እየወደመ ነው።
የኦሮሞ ኮንግረስ ፌዴራሊስት ፓርቲ የምስራቅ ወለጋ ተወካይ አቶ ፈቃዱ አያና ባለፉት 3 ቀናት በነቀምቴ እየሆነ ስላለው ነገር ፓርቲያቸው ይህን አድማ እንደማይቀበልና በመንግስትና ኦነግ መካከል የተፈጠረው ችግር በሰላማዊ መንገድ መፈታት አለበት ይላሉ።
ቃምኒ ፓርቲ አን ኦሮሞ ፊንአጳ የዱስ ካፋው ደበለቴ ዱርሰ ማል ኬኑ ቀባ ነገኛ ኡመት አፍ ኬኑ ቀባ
ኦፌኮን ጨምሮ ለኦሮሞ ቆማለሁ የሚል የፓርቲ አባል ለህዝብ ደህንነት ቅድሚያ መስጠት አለበት። ለህዝቡ አቅጣጫ ማሳየት አለበት። ህዝቡ በሰላማዊ መንገድ እንዲታገል ማበረታታት አለበት እንጂ የመንግስት አካልም እኔ ታጥቄያለሁ ብሎ ትጥቅ ስላለው ብቻ ህዝቡን በመንገድ ላይ መግደል ትክክል እንዳልሆነ ነው ፓርቲያችን የሚያምነው። በዚህ ውስጥ ያለው አድማ በመንግስት በኩልም ሆነ በሌላ ድርጅት ለዚህ ህዝብ የቆምን ከሆነ ማስቆም አለብን።
የነቀምቴ ከተማ ከንቲባ አቶ ቦጋለ ሹማ ከተማ ካለፉት ጥቂት ቀናት ጀምሮ ያለችበትን ሁኔታ ገልጸዋል።
ጉዮታ ሰደንከና ውጥተራ ካሴ ሶቺኒ ደልደላ
በእነዚህ 3 ቀናት ከሰኞ ጀምሮ የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ፣ ትምህርት ቤቶች ሁሉ ተዘግተዋል። የመዘጋቱ መነሻ ያልታወቀ ቢሆንም ማንነቱ ባልታወቀ ቡድን በዚህ ህዝብ ላይ የክፋት ድርጊት እየተፈጸመ ነው ያለው። በተለይ በዚህ ከተማ ውስጥ ለሚኖረው ድሃ ከባድ ተጽዕኖ ነው። በዚህ ከተማ ውስጥ ያለው ባለሀብት ሞራል አግኝቶ በንግድና በልማት ለመሳተፍ አቅም እያጣ ነው።
በአሁኑ ጊዜ በከተማው ነዋሪዎች ዘንድ የተፈጠረውን ስጋት በማጥፋት መረጋጋትን ለማምጣት ነዋሪዎቿ ወደ ወትሮው እንቅስቃሴያቸው እንዲመለሱ ጥረት በማድረግ ላይ እንደሚገኙም
ገልጿል። ይማክረባል
ከስማዩ ድማ ዳንጋ በኒሻንጉል ጉሙዚ ወጅንጎል ቀበቱ ሞቱማን ከነሰረሱናፍ ወጅበላት ከነጆቻ ትሬ
በተለይም ከበኒሻንጉል ጉሙዝ ጋር በተገናኘ የድንበርን ጉዳይ ለማስተካከል መንግስት በሰፊው እየሰራ ነበር። በዚህ አካባቢ ችግር የሚፈጥሩ ኃይሎች ህዝባችንን የገደሉ ያፈናቀሉ ባሰቃቂ ሁኔታ ህዝባችን ላይ የጭካኔ ድርጊት የፈጸሙ ሁሉ ለፍርድ እንዲቀርቡ እየተሰራ ነው። የህዝቡ ጥያቄ እንዲመለስ ከፍተኛ ጥረት እየተደረገ ባለበት ባሁን ወቅት ያለው ተቃውሞ መነሻው በግልጽ አይታወቅም።
ትናንት በከተማው በፖሊስ ቆሰለ ስለተባለው ወጣትና ስለተገደለው የመንግስት ስራ ኃላፊ የሚያውቁትን እንዲነግሩኝ የአካባቢውን ኮማንድ ፖስት አዛዥ ለማግኘት በተደጋጋሚ ጥረት ባደርግም አልተሳካም። መልስ እንዳገኘው ይዤ መለሳለሁ። ለአሜሪካ ድምጽ ሬዲዮ ናኮር መልካ ነቀምቴ።
ናኮር መልካን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አዲስ አበባ ይመልሰናል። በኢትዮጵያ ለሰላማዊ ትግል የተፈጠረው ምቹ ሁኔታ እንዳይቀለበስ ከለውጡ ኃይሎችና ለሰላም ከቆሙ የተለያዩ ተፎካካሪ ድርጅቶች ጋር በጽናት እንቆማለን ሲል አርበኞች ግንቦት ሰባት አስታወቀ። እስካሁን ካምፕ ያልገቡ ታጣቂዎችን ለማስገባትም ከመንግስት ጋር እንደሚሰራ ገልጧል። ለዝርዝሩ መለስካቸው አምሃ።
ዛሬ ረፋዱ ላይ ጋዜጣዊ መግለጫ የሰጠው አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ያሰራጨው ጽሑፍ ርዕስ ድርጅቱ ለሰላማዊ ትግል ያለውን አቋም የሚገልጽ ይመስላል። አርበኞች ግንቦት ሰባት በሰላማዊና ሕጋዊ መንገድ ለመታገል ቆርጦ የተነሳ ድርጅት ነው ይላል የጽሑፍ መግለጫው ርዕስ። ከዚያም በኢትዮጵያ አፈና እንዲያበቃ መሥዋዕትነት ሲከፍል ከነበረው ሕዝብ ጋር የወገኑ ከኢህአዴግ የወጡ ኃይሎች የፈጠሩት አዲስ ፖለቲካዊ ሁኔታ እና የቀረበው የሰላም ጥሪ አርበኞች ግንቦት ሰባትን ለሰላማዊ ትግል ብቻ ሊሰለፍ እንዴት እንዳበቃው ይተነትናል። አክሎም ለነጻነት ሲባል የሚጀመር የአመፅ ትግልም ምን ያህል ያልተጠበቀ ክፉ ውጤት ሊያስከትል እንደሚችል ዛሬ በአንዳንድ የአረብ አገሮች የደረሰውን አሰቃቂ ሁኔታ ለአብነት ይጠቅሳል። በመጨረሻም ከመንግሥት የቀረበውን የሰላም ጥሪ በመቀበል ታጣቂ ኃይሎቹን ወደ ካምፕ ያስገባ እንደሆነ ይገልጻል። ይሁንና አሁንም ታጣቂዎቹ ሁሉ ወደ ካምፕ ሙሉ በሙሉ እንዳልከተቱ አልሸሸገም። ለምን ይሄ ሆነ? ከእናንተ ድክመት ነው ወይስ ሌላ ምክንያት አለ? ለሚለው የጋዜጠኛ ጥያቄ የንቅናቄው ጸሐፊ አቶ አንደርጋቸው ጽጌ መልስ ሰጥተዋል።
በእኛ በኩል ከቀን እንደጀምረን ማንኛውንም የታጠቀ ኃይል ወደ ካምፕ እንዲገባና ካምፕ ውስጥ ከገባ በኋላም ወደ ሰላማዊ ሕይወት የሚመለስበትን ማንኛውንም ነገሮች እንዲሟላለት የሚያደርግ ጥሪ ነው ያቀረብ ነው። በተወሰነ ደረጃ ከኤርትራ ለመጡት እንዲህ አይነት ነገር ተደርጓል። ካምፕ እንዲገቡ ተደርጓል። መልሶ የማቋቋሙ ስራ ገና ነው። ነገር ግን ከአገር ውስጥ የነበሩት እና ከኛ ጋር ተሳስረው ይሰሩ የነበሩ ታጠቁ ኃይሎች መንግስት ካምፕ አዘጋጅቶ በጀት መድቦ መግባት የሚገባቸውን ኃይሎች ማስገባት ባለመቻሉ እንጂ በእኛ ፍላጎት አይደለም። አሁን የደረስንበት ስምምነት አለ። በመንግስት በኩል ካምፕ ተገኝቷል። መንግስት ለዚህ የሚሆነውን በጀት እንዲለቀቅ መመሪያ አውጥቷል። ስለዚህ በሚቀጥሉት ጥቂት ቀናት ውስጥ በሙሉ በዚህ መንገድ በረሃ ውስጥ ያሉት ወደ ካምፕ ይገባሉ። ወደ መልሶ ማቋቋም ስራ እነሱን ይጀመራል ብለን ነው የምናስበው። ስለዚህ በእኛ በኩል ሳይሆን በመንግስት በኩል ከነበረ ድክመት ነው።
አቶ አንደርጋቸው በአሁኑ ጊዜ ከመንግስት ጋር በመተባበር ወደ ካምፕ እንዲገቡ ጥረት እየተደረገላቸው ስለሚገኙ የንቅናቄው ታጣቂዎች ቁጥርም በግልጽ አስታውቀዋል።
አሁን በተጣራ መንገድ ወደ ቤተሰቦቻቸው ካምፕ መግባት የማይገባቸው በጣም በርካታ ናቸው፣ የተመለሷሉ። አንዳንዶቹ ቀጥተኛ በመንግስት ጋር በተደረገው ስምምነት በሺዎች ነው የሚቆጠሩት የነበረው፣ ግን ረጅም ጊዜ በረሃ በመቆየት ቤት ንብረታቸው በተጋይ በመሆናቸው በመፍረሱና መሄጃ በማጣታቸው የትም መሄድ የማይችሉ አሁን ወደ 550 ገደማ የሚሆኑ የታጠቁ ኃይሎች ናቸው ወደ ካምፕ እንዲገቡ ዝግጅት ላይ ያሉ።
የአርበኞች ግንቦት ሰባት ንቅናቄ እንደሚለው ከሆነ የታጠቁ አባሎቹ በየትኛውም የሀገሪቱ ክፍሎች በምንም አይነት የአመፅ እንቅስቃሴ እንዳይሳተፉ መመሪያ ሰጥቷል። አባሎቹ ለሰላም መስፈንና ለሕግ የበላይነት መከበር ካላቸው ቀናይነት የተነሳ ወደፊትም ምንም አይነት ችግር እንደማይፈጠር እርግጠኞች ነን ይላል የጽሑፍ መግለጫው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ተከታዩ ዘገባ ወደ ትግራይ ይወስደናል። የትግራይ ሕዝብ መፍትሄ እንዲገኝለት የሚጠይቅባቸውን የልማትና የአስተዳደር ችግሮች ምንነት ለማወቅ የታሰበ ነው የተባለ በክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል የሚመራ የክልሉ መንግሥት ቡድን በሁሉም ዞኖች ውስጥ እየተዘዋወረ መሆኑ ታውቋል። የክልሉ ከፍተኛ የመንግሥት ባለሥልጣናትን አካቷል የተባለው የዚህ ቡድን እንቅስቃሴ እስከ ፊታችን ሰኔ እንደሚቀጥል የመቀሌ ሪፖርተራችን ሙሉጌታ አጽባሃ ዘግቧል። ሙሉጌታ ተጨማሪ አለው።
በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በማካሄድ ከህዝቡ የተወከሉ አካላትም ጋር ውይይት አካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገውን የልማትና የመልካም አስተዳደር ችግሮች ለማወቅ የተካሄደ ነው ብሏል ዶክተር ደብረጽዮን። በዚህ ጉዳይ አስመልክተው በሰጡት መግለጫ በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማቶች ያሉትን ችግሮች ነግሮናል ብለዋል ምክትል ርዕሰ መስተዳድሩ።
አብ ልምዓት ምሰናይ ምሕዳር ተኣሳሲረን ገሊአን ዝፀንሐ እየን ፀኒሕ ነዊሕ ግዜ ዝገበረ ዘይተፈትሐ ወይ 8 ዓመት ዝገበረ እናውልዎ ነይሮም 10 ዓመት
ከልማትና ከመልካም አስተዳደር ጋር የተያያዙ ጥያቄዎችን አንስተዋል። አንዳንዶቹ በርካታ ዓመታት ያስቆጠሩና አሁንም ያልተፈቱ ጥያቄዎች ናቸው። 8 እና 10 ዓመታት ያስቆጠረና አንዳንዱም የተደራረቡ አዳዲስ ጥያቄዎችን እየጨመረ የመጣ ነው። ብዙ ሕዝብ ስለሚፈልጋቸው ጉዳዮች በርካታ ጥያቄዎች ተልከውልናል። መድረኩ እንደገለጽኩት እስከ ሰኔ ወር ትኩረት ሊደረግበት የሚገባ ሐሳብ ማሰባሰብ ነው። ይህም ተሳክቷል ማለት ይቻላል።
ጉብኝቱ በትግራይ ደቡባዊ ዞን የተጀመረ ሲሆን ባለፈው እሁድ በመቀለ ከተማ በማካሄድ ተጠናቋል። ዶክተር ደብረጽዮን እንደገለጹት በጉብኝቱ በልማት የተሰማሩ ውጤታማ ሰዎች አይተናል ብለዋል። በተጨማሪም የአካል ጉዳተኞች የተሻለ ለውጥ ሲያመጡ ተገንዝበናል ሲሉ ገልጸዋል። ጉብኝት ባደረጉባቸው ድርጅቶች ኤርትራውያን በንግድ እየተሳሰሩ ናቸው ሲሉ ተናግሯል። ዶክተር ደብረጽዮን
ሓደ ፍልይ ዘለ ነገር ዝረአናዮ እዚ ናይ ኤርትራ ኩነታት ንልዕል ነርና ኢና ሓደ ዕድል እዩ ጽቡቅ እዩ ሰላም ጥራሕ እንተይኮነስ ብኢኮኖሚ እውን ተኣሳሲርና ክንዓቢ ክንልወጥ ንኽኢልና ዝበልናዮ ዳርጋ ተን ዝረአናዮን ትካላት ምስ ኤርትራውያን ምትእሳር ጀሚሮም ስራሕ ጀሚሮም ምስ ኤርትራውያን
አንድ ለየት ያለ የተገነዘብነው ጉዳይ ቢኖር አሁን ቀደም ስለ ኤርትራ ስናነሳ የነበረው አንድ እድል የሰላም ጉዳይ ብቻ ነበር። አሁን ግን ጉዳዩ የሰላም ብቻ ሳይሆን በኢኮኖሚ እንድንተሳሰርም ይረዳል የሚል ነው። ጉብኝት ያደረግንባቸው ሁሉም ድርጅቶች ማለት ይቻላል ከኤርትራውያን ጋር መስራት ጀምረዋል። ኤርትራውያንም ወዲህ መጥተው ምርታቸውን ገዝተዋቸዋል አሊያም አብረው ለመስራት ተዋውለዋል። የዚህን ትስስር ፋይዳ ከዚህ አንጻር ማየትም ጀምረናል። ሰላም ማምጣት ብቻ ሳይሆን ኢኮኖሚያዊ ትስስር ማምጥቷል። ህዝቡ ከመንግስት ቀድሞ የንግድና የመዋለ ንዋይ ትስስር ማድረግ ጀምሯል።
በተለያዩ አካባቢዎች ከህዝብ ጋር በተደረገው ውይይት ስለ ወቅታዊ ሀገራዊ ጉዳዮች ተነስቷል ሲሉ ገልጸዋል። በኢትዮጵያ የተለያዩ አካባቢዎች ያለውን አለመረጋጋት እንዲፈታ የትግራይ ህዝብና መንግስት የሚጠበቅበትን ድርሻ ያበረክታል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል። በኢትዮጵያ ተስፋና ስጋት አለ ያሉት ዶክተር ደብረጽዮን ተስፋውን እንዲበልጥ እንሰራለን ብለዋል።
ምዑሪ እንታን ከአቶ አጀንዳታት በዚ ገለ አቶ በዚ ገለ ወፅ እንተይኮነ ናይ ፌደራል ስርዓት እምታይ ኩነታት ኣሎ ሕገ መንግስቲ እምታይ ኩነታት ኣሎ እቲ ናይ ልምዓት መስመር እምታይ ኩነታት ኣሎ ናፍቶም ዋና ዋና ውራይ
ወደ ተስተካከለ አካሄድ ለመግባት እገሌ በዚህ ገባ እገሌ በዚህ ወጣ ሳይሆን የፌዴራል ስርዓቱ ሕገ መንግሥቱና የልማት መስመሩ በየትኛው ሁኔታ ላይ ነው ያለው ስንል ህዝቡ ቀልቡን ወደ ዋናው ጉዳይ እንዲያደርግ እንሰራለን። በተጨባጭም በትግራይ የምንሰራቸውን የልማትና መልካም አስተዳደርን የሚመለከቱ ስራዎችን በማጠናከር አዎንታዊ ሁኔታዎች እንዲጎሉ እናደርጋለን። በዚህም ስጋቱ እንዲቀንስ ትልቅ አስተዋጽኦ የማድረግ አቅም አለን።
ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
ሙልጌታ አጽብሃን እናመሰግናለን ለዘገባው። አድማጮች የምትከታተሉት በ22፣ 25 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 ነው። ዋና ዋናውን የዓለም ዜና ከሰለሞን አባተ።
በያዝነው ዓመት የኢትዮጵያ የዘመን መለወጫ ዕለት ተከፍቶ ላለፉት ሦስት ወራት አገልግሎት ሲሰጥ የቆየው የዛላምበሳ ድንበር ዛሬ መዘጋቱን የትግራይ ክልል ጉሎ መከዳ ወረዳ ጸጥታ ኃላፊ ገልጸዋል። ድንበሩ የተዘጋው በኤርትራ በኩል መሆኑን የጸጥታ ኃላፊው አቶ ግርማይ ሐዱሽ ገልጸዋል። በኤርትራ በኩል ለምን እንደተዘጋ የኤርትራ መንግስት የሰጠው መግለጫ ወይም በይፋ ያሳወቀው ምክንያት ይህ ዜና እስከተጠናቀረበት ጊዜ ድረስ የለም። በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ አጥቂዎች ተኩሶባቸው መገደላቸውና ሌላ ወጣት መቁሰሉ ተገልጿል። የነቀምቴ አካባቢ የኮማንድ ፖስት ኃላፊዎች ለሪፖርተራችን ምላሽ አልሰጡም።
ሊድ ብቻ አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና
ሶሎሞን አባተነን። ሁለተኛው አጋማሽ ስርጭታችን አሁን ጀምሯል። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አዲስ አበባ ላይ። ወደ ቀዳሚው ዝግጅት እናልፋለን።
በህብረተሰቡ ዘንድ በተካሄዱ ውይይቶች በመልካም አስተዳደርና ልማት ዙሪያ ያሉትን ችግሮች ነግሮናል ይላሉ ምክትል ርዕሰ መስተዳድሩ። በፌዴሬሽን ምክር ቤት አፈጉባኤዋ ወይዘሮ ኬሪያ ኢብራሂም የአማራ ሕዝብ የማንነት ጥያቄ የለውም መባሉ ምክር ቤቱ ገለልተኛ ያለመሆኑንና እየተመራ ያለውም በህወሓት እጅ መሆኑን ማሳያ ነው ሲሉ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ገለጡ ትለናለች አስቴር ምስጋናው ባጠናቀረችው ዘገባ። ኮሎኔሉ ይህን ያሉት የህወሓት ስራ አስፈጻሚ ኮሚቴ አባልና የፌዴሬሽን ምክር ቤት አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ከሰሞኑ አዳማ ከተማ ላይ ፌዴራሊዝምና ማንነት በሚል ርዕስ በተካሄዱ ውይይቶች በህብረተሰቡ በመልካም አስተዳደርና ልማት ዙሪያ ያሉ ችግሮች ተነግሮናል ይላሉ ምክትል ርዕሰ መስተዳድሩ። የአማራ ዲሞክራሲያዊ ፓርቲ ኢዴፓን ጨምሮ አንዳንድ ምሁራን ደግሞ የአስተዳደር የወሰን ማንነት ጉዳዮች ኮሚሽን መቋቋም ትክክል ያለመሆኑን አምነው ኮሚሽኑ ካለ ህወሓት የፖለቲካ ትብብር በሰላማዊ መንገድ ውጤት ሊያመጣ አይችልም እያሉ ነው። የፌዴሬሽን ምክር ቤት ባዘጋጀው ውይይት መድረክ ላይ በአገሪቱ ህጋዊ ማንነት ጥያቄ ያቀረቡና እውቅና ያገኙ የኦሮሚያና የደቡብ ክልል ብቻ ናቸው ማለታቸውን ተከትሎ ነው። አድማጮች ለዝርዝሩ አስቴር ምስጋናው።
በኢትዮጵያ ባለፉት 27 ዓመታት በማንነት ላይ ያተኮረ የፌዴራሊዝም ስርዓት በመገንባቱ ዛሬ ዜጎች በመረጡት ስፍራ የመኖርና የመስራት መብታቸውን ተነፍገው እኔ የተናገርኩትን ቋንቋ ካልተናገርክ አብረኸኝ አትኖርም የሚል አስተሳሰብ እንዲፈጠር በር ከፍቷል ይላሉ የህግ ባለሙያው ረዳት ፕሮፌሰር ዘሪሁን ይመር። በአዳማ ከተማ ላይ የፌዴሬሽን ምክር ቤት ባዘጋጀው የፌዴራሊዝምና የማንነት አውደ ርዕይ ላይ ያቀረቡትን ጥናት ጠቅሶ የአማራ ቴሌቪዥን እንደዘገበው
ከፌደራል ህገ መንግስት በፊት ኦሮሚያ የሚባል ክልል እንዳልነበረ አውቃለሁ፣ አማራ የሚባል ክልል እንዳልነበረ አውቃለሁ። ከህገ መንግስቱ በፊት ግን ኦሮሞ የሚባል ህዝብ ነበረ፣ አማራ የሚባል ህዝብ ነበረ፣ ወላይታ የሚባል ህዝብ ለዘመናት የኖረ ህዝብ ነበረ።
በዚህ መድረክ ላይ ታዲያ የህወሓት ስራ አስፈጻሚ ኮሚቴ አባልና የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደተናገሩት እስካሁን በሀገሪቱ የማንነትና የወሰን አስተዳደር ጥያቄ በህጋዊ መንገድ ያቀረበውና እውቅና ያገኘው የኦሮሚያና የደቡብ ክልል ብቻ ነው። እውቅና ላገኙ ክልሎችም በዚህ ዓመት ምላሽ ያገኛሉ ብለዋል።
የማንነት ጥያቄ በሁለት ክልል ብቻ ነው ያለው። ቤንሻንጉል የለም፣ ቤንሻንጉል ጉሙዝ ክልል እዚህም ስላላችሁ፣ ጋምቤላ የለም፣ ሶማሌ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። እንደዚህ የክልል ስራዎች ናቸው እነዚህ። ግን ፌዴሬሽን ነው አሁን እየተጠየቀ ያለው።
ይህ ዜና በአማራ ቴሌቪዥን መተላለፉን ተከትሎ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ምላሽ ሰጥተዋል። የወልቃይትና የራያ ጥያቄ ከአማራ ሕዝብ አልፎ የኢትዮጵያ ሕዝብ መሆኑ ይታወቃል። በአፈጉባኤ ደረጃ ሆነው ወይዘሮ ኬሪያ ይህንን መናገራቸው ከዚህ በፊት በተደጋጋሚ ስንናገር የቆየውን ፌዴሬሽኑ ገለልተኛ አይደለም፣ እየተመራ ያለው በህወሓት እጅ ነው የሚለውን ሀሳብ ያጠናክራል ይላሉ።
ወይዘሮ ከሪያ እብራሂም እኮ ፌዴራል መንግስትን ኃላፊነትና ግዴታ ሳይሆን የህወሓትን ኃላፊነትና ግዴታ ብቻ ለመዋጣት አሁንም እነዚህ የወሰን ጥያቄና የማንነት ጥያቄ በመካድ መልሱን ወይም ጥያቄውን ለማዳፈን ፈልገው ነው ይህንን ሀሳብ የሰጡት። እሳቸው ፌዴሬሽን ብቻ አይደለም መላ ኢትዮጵያ ያወቀው ጥያቄ ነው። እኛ እዚህ በፊት መግለጫ ሰጥተናል። ፌዴሬሽኑ ገለልተኛ አይደለም። ስለዚህ የትግራይን ጉዳይ እኛ ለህወሓት እየከፈፍን የህወሓት ባለስልጣን ሆነው መፍትሄ ይሰጡናል፣ ይዳኙናል ብለን እንደማናስብ ለፌዴሬሽኑ ህይወቱን ገልጸናል። ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጸናል። ትግራይን ስለሚነካ ህወሓትን ስለሚጎዳ ብቻ የወልቃይት ጠገዴ ራያ ጥያቄዎችን አንዴ መሬቱም ትግራይ ነው ህዝቡም ትግራይ ነው ብሎ መግለጫ ሰጥተዋል። ሁለተኛውን ደግሞ በአማራ በትግራይ በአፋርም የማንነት ጥያቄ አልቀረበም ብለው ሲያቀርቡ ምንድን ነው ይህ? ምናልባት ግን አስቦ መናበር ይገባቸው ነበር። የወልቃይት ጠገዴ የራያ ጥያቄ የለም ሊዳፈን ይችላል ብሎ አስቦ ከሆነ የአማራ ህዝብ ደግሞ በህግ ጠይቆ መመለስ ካልቻለ በራሱ ትግል ያስመልሰዋል ብለን ነው እኛ የምናስበው።
በወቅቱ የክልሉ ከፍተኛ አመራር የነበሩና በአሁኑ ሰዓት የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት የፖለቲካ ተንታኝ አቶ ችቹ አለባቸው ከሶስት ዓመት በፊት የወልቃይት የማንነት አጠያቂ ኮሚቴ ወደ ትግራይ ክልል ሲሄድ አስታውሳለሁ። የሰነዱም አንድ ኮፒ ቅጂ እጄ ላይ ያለ ይላሉ።
እኔ በዚህ ጉዳይ ላይ ራሴ የማጠናው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው ጥያቄያቸው ምን እንደሆነ በአይነት ወስደሽ ማመብ ትችያለሽ። በእጅ ይዤዋለሁ፣ ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አደረሰው። እነዚህ የተቀበሉ አካላትን ፈረመው ተቀበሉ። ለምሳሌ
አሁን እንደማየው ከሆነ የትግራይ ክልል መርሰ መስተዳደር ስልካቸው አለ፣
የተቀበለው ሰው አለ፣ የፈረመው አለ። ይኸው ስልኩ የትግራይ ህወሓት ጽህፈት ቤት ራሱ የተቀበለው ሰው በረሃ የሚባል አለ፣ ስልክ ቁጥሩ ይሆን ነዎት እዚህ ላይ ተቀምጧል።
ለትግራይ ክልል
ሰብአዊ መብት ኮሚሽን የተቀበለው ሰው አለ፣ ስልካቸው ይኸው። መጨረሻ ላይ ተረስቶ ኋላ የተስተካከለው ለትግራይ ክልል ምክር ቤት፣ ምክር ቤት ደግሞ የሚባል አለ፣ ይህም ታየዋለ፣ ፍስሐ የሚባል ቀኑ ይኸው፣ ስልክ ቁጥራቸው ይኸው። ስለዚህ ከህጉም በላይ ሄዶ ነው የወልቃይት ጥያቄ ለህወሓት ጽህፈት ቤቱ ላይ ጨመሩ። ያለ ህወሓት በጎ ፍቃድ እንደማይሆን ስለሚታወቅ ማለት ነው። ይህን አፍነው እንዳስቀሩ ለፌዴሬሽን ምክር ቤት በተባለው ጊዜ ማስተላለፍ ነበረበት። የህወሓት መንግስት አላስተላለፈውም። ወይዘሮ ሲናገሩ የሰማሁት ግን ድርጅታቸው የወሰነውንና የሚያውቀውን ሰነድ አላውቀውም ማለት አስተዛዛቢ ነው። የማዕከላዊ ኮሚቴ ናቸው፣ ከፍተኛ አመራር የነበሩ ሰዎች ናቸው። ይሄ ሰነድ ወጃቸዋል። አሁን እሳቸው ሲጠቅሱ የሰማሁት የእነዚህ ክልል የኦሮሚያ ደቡብ ምናምን ቀርቧል ነው ያሉ። ያን ህወሓት ስለፈለገው ቀርቦ ምላሽ እንዳገኝ እናውቃለን። የወልቃይት ሰዎች ወይም አማራዎች ህጉን ተከትለው ጥያቄውን አላቀረቡም ማለት አይደለም። ይህን ጥያቄ አቅርበን መልስ አጣን ብለው ወደ ፌዴሬሽን ምክር ቤት ሄደዋል። የፌዴሬሽን ምክር ቤት ደግሞ በወቅቱ መጀመሪያው ያለው አባተ የሚባሉ ነበሩ። ይህ ጉዳይ መፈታት አለበት፣ እሱም ሰነዱ በእጅ አለ ብሎ መልስ ሰጥቷል ለትግራይ ክልል። ወይዘሮ ኬሪያ ደግሞ እንደመጡ ይህን አጠፉና የቀረበ ህጋዊ ጥያቄ የለም።
ይህንን ተከትሎ በቅርቡ በህዝብ ተወካዮች ምክር ቤት ስለጸደቀው የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋምን አስመልክቶ የአማራ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ ኃላፊ ከሆኑት ከአቶ ደሴ ጥላሁን ጋር ቆይታ አድርጌ ነበር። አቶ ደሴ እንደሚሉት የኮሚሽኑ መቋቋም በተለይ በወልቃይትና በራያ አካባቢዎች ለሚነሱ የወሰንና የማንነት ይከበርልኝ ጥያቄ መልስ እንደሚሰጥ ባዴፓ ይታመናል። የኮሚሽኑ የጥናት መነሻ የነባር ህዝቡን ፍላጎትና ታሪካዊ ዳራ ላይ ያተኩራል ብለን እናምናለን ይላሉ።
እኛ ይህንን ኮሚሽን መቋቋም የምናየው ተጨባጭ በወልቃይትም በራያም አካባቢ የሚነሳውን የህዝብ ጥያቄ ምላሽ ከመስጠት አንጻር ይሄ ኮሚሽን ህብረተሰቡን በነፃነት ገብቶ በማወያየት ሊሆን ይችላል፣ በዘላቂነት ጥናትና ምርምር በማድረግ ሳይንሳዊ የሆነ መፍትሄ ለኢትዮጵያ ያመጣል ብለን እናምናለን። ጥያቄውን የለም ብሎ በማድበስበስ በህገ መንግስቱ ምላሽ ተሰጥቶ ያደረ ነው በሚል በተጨባጭ መሬት ላይ ያለውን የህዝብ ጥያቄ ማፈን የሚቻል አይደለም። ከተወሰኑ ዓመታት በፊት በሰፋሪ መልክ የመጡ ምናምን ሳይሆን በአካባቢው ከመጀመሪያው ጀምሮ ይህን የሚኖሩ ነዋሪዎች የወልቃይት ህዝቦች አሉ። መጀመሪያ እነዚህ ህዝቦች በነፃነት ጥያቄያቸው ምንድን ነው በሚል ሊሰሙ ይገባል። ታሪካዊ ሁኔታዎች እዚህ ውስጥ ግምት ውስጥ መግባት መቻል አለባቸው። ህገ መንግስቱ የህዝቦችን ታሪካዊ ትስስር ግምት ውስጥ ያስገባ መስፈርት አላስቀመጠም። ሁለተኛ የህዝቦች ፍላጎት አልተጠየቀም የምንለውም ለዚህ ነው። ህገ መንግስቱ የህዝቦችን ፍላጎት አካትቻለሁ ይበል እንጂ በአንቀጽ 46 ንዑስ ቁጥር 2 መሰረት በ1984 ግን እዚህ አካባቢዎች ሲካለሉ ማንም የጠየቃቸው የኢህአዴግ አባል ድርጅቶች ሊቀበሉት የሚገባ የውሳኔ አቅጣጫ ነው። ስለዚህ ህወሓትም ቢሆን ይህን ተቀብሎ ለሚወሰኑ ውሳኔዎች ተባባሪ መሆን አለበት።
የፖለቲካ ተንታኝ የሆኑት አቶ ቸቹ አለባቸው በበኩላቸው የኮሚሽኑ መቋቋም ትክክለኛ መሆኑን አምነው ህግ ያለ ጠንካራ የፖለቲካ ውሳኔ ዋጋ የለውም፣ የህወሓት የፖለቲካ ፍላጎት ካልቀረ በስተቀር ኮሚሽኑ ውጤት ሊያመጣ አይችልም ይላሉ።
የዚህ ኮሚሽን መቋቋም አስተዋጽኦ ምንድን ነው? እውነትን ፈልጎ ለሚመለከተው አካል ያቀርባል። የፌዴሬሽን ምክር ቤት እዚህ ተነስቶ ከፓርላማው ጋር ሊነጋገርበት ይችላል እና የመወሰን ስልጣኑ አሁንም ቢሆን በዚህ አካል እንዳልሆነ መታወቅ አለበት። ምንድን ነው ችግሩ የተነሳበት ምክንያት? ለዚህ የሚሆነው መፍትሄ ምንድን ነው? ይህንን በማድረግ ለሚመለከታቸው አካላት ያቀርባል። የሚመለከታቸው አካላት ደግሞ የፌዴሬሽን ምክር ቤትና ፓርላማው ነው የሚሆኑት። ስለሆነም የውሳኔ ጉዳይ የዚህ አካል እንዳልሆነ መጀመሪያ መታወቅ አለበት። ፖለቲካዊ ፍላጎት ካልተጨመረበት ብቻውን አይሰራም። ለዚህ ተባባሪ የሆነ ህወሓት የሚባል ኃይል ፈቃደኛ ስላሉ እንዳያችሁት ተቃውሞታል። በህጉ መውጣት ላይ መቃወም ነገ አንድ እርምጃ ወደፊት ስትቀጥል ነገር አለ ማለት ነው። መንግስት ኃይልን ተጠቅሞ ሊያስፈጽመው ይችላል። መጨረሻ ላይ ህግን የማስፈጸም ስልጣን ስላለው አሁን ያለው መንግስትና የኢትዮጵያ ህዝብ የሚፈልጉት ጉዳዩ በሰላም እንዲያልቅ ነው። በሰላም እንዲያልቅ ግን የህወሓት ተባባሪው ነው መገኘት ማይታለፍ ጉዳይ ነው።
የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋም በአማራና በትግራይ ህዝብ መካከል ያለውን የማንነትና የወሰን ውዝግብን ይፈተዋል በማለት የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያ ካሳን ለማግኘት በተደጋጋሚ ያደረኩት የስልክ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የጠቅላይ ሚኒስትር ጽህፈት ቤት በአስተዳደር ወሰንና ማንነት ጉዳዮች ኮሚሽን መቋቋም ዙሪያ በድረገጹ ባሰፈረው ጽሁፍ ላይ የአስተዳደር ወሰንና ማንነትን በተመለከተ እየተነሱ ላሉ ጥያቄዎች በህገ መንግስቱ ምላሽ አግኝቷል በሚል ጥቅልና የግብር ይውጣ አያያዝ ጋር በተገናኘ ጥያቄዎቹ ለሚመለከተው ክልልና የፌዴሬሽን ምክር ቤት በቸልታ ሲታይ መቆየቱ የሀገሪቱን ህልውና አደጋ ላይ በመጣል ላይ ይገኛል ሲል አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ተከታዩ ደግሞ አድማጮች ወደ ኦሮሚያ ይመልሰናል። ከሰባ በላይ ሰዎች በኃላፊነት መጠየቃቸውንና በብዙ ሚሊዮን ብር የሚሰላ የመንግስትና የህዝብ ገንዘብ ላይ የህዝብ ንብረት ላይ ጉዳት መድረሱን ኪሳራ መድረሱን የኦሮሚያ ጸረ ሙስና ኮሚሽን ገለጠ። ሙክታር ጀማል ተከታዩን አጠናቅሯል።
ባለፉት 10 ቀናት ውስጥ በአካሄድናቸው ኦፕሬሽኖች ምርመራ ካጠናቀቅንባቸው መዝገቦች መካከል በአስሩ ላይ ወደ 75 ሰዎች ቁጥጥር ስር ውለዋል። ከነዚህ መካከል ደግሞ 71 ሚሊየን ማለት እነዚህ ሰዎች 71 ሚሊየን ያህል በመንግስትና በህዝብ ላይ ጉዳት አድርሰዋል የሚል ነው ምርመራችን የሚያሳየው። ይሄ ምርመራ ብቻ አይደለም፣ ሌሎች ደግሞ በሂደት ላይ ያሉ ከ20 የማያንሱ በጣም ትላልቅ መዝገቦች ላይ ምርመራ እያካሄድን ነው ያለ ነው።
በዚህ ምርመራ በአጠቃላይ የደረሰው የንብረት ውድመት ወይ ደግሞ ለህዝብ ሳይሆን ለግል ውሏል ብሎ ኮሚሽኑ ያጣራው የንብረት መጠንና ተጠርጣሪዎቹ ማንነትና ደረጃ ምንድን ነው የሚመስለው?
የሰዎቹ ማንነት ደግሞ ያው በክልል ደረጃ በተለያዩ ኃላፊነቶች ላይ ያሉ እንደዚሁም ከአሁን በፊት በክልል የነበሩ እና አሁን ደግሞ 1-2-3 ሰዎች ወደ ፌደራል እና ወደ ተለያዩ ተቋማት ገብቶ እየሰሩ ያሉ አመራሮች ናቸው። እንደዚሁም ከእነሱ ጋር ትስስር የፈጠሩ ተመሳጥረዋል ተብሎ የሚጠረጠሩ ነጋዴዎችና ባለሀብቶችም የሚገኙበት ናቸው። የሙስና ፍሬ ነው ተብሎ የተጠረጠረ ሀብት እንዳይንቀሳቀስና ለሶስተኛ ወገን እንዳይተላለፍ የታገደ ንብረት አለ። በ18 የቤት ስራ ማህበራት በተጭበረበረ ሰነድና በከተማው ነዋሪ ያልሆኑ ሰዎች 366 የሚሆኑ ናቸው። ወደ 7 ሄክታር የሚጠጋ መሬት ለመውሰድ ያደረጉት ሙከራ ኮሚሽኑ ስለደረሰበት እንዳይተላለፍ አድርጓል። ይሄ ወደ 2.4 ቢሊየን ብር ያወጣል። ወደ ፍርድ ቤት አቅርበን በሸኖ ማለት የገጠር ከተማ ነች 5-star ሆቴል ሰራለሁ ብሎ እውነተኛ ኢንቨስትመንትም የሌላቸው በተለያየ ጊዜ ፌሮዎችን ከውጭ በማስገባት ከመንግስትም የውጭ ምንዛሪ በማግኘት ከከተማው አመራር ጋር በመመሳጠር የሰሩት ስራ ለመንግስት ገቢ እንዲደረግ ተደርጓል። በዚህም ወደ 16,119 ቶን ፌሮ እንደዚሁም 6.6 ሄክታር መሬት ለመንግስት እንዲመለስ አድርገናል። ይህ እንደዚሁም ደግሞ በአሁኑ ዛሬ በሰጠነው መግለጫ ላይ ደግሞ ያሉ 10 ሰዎች ያልገቡ መኪኖችንም ጭምር መኪኖቹ ይገባሉ ተብሎ ነገር ግን ምንም መኪና ሳይገባ ደረጃ ቼክም እየተሰጠ በሌላ መንገድ ደግሞ ቢድ ጋራንቲ ሳይሰጥ የሚመለከት ክስ ነው ይሄን ይመስላል።
እስቲ ኮሚሽነር በተለይ ብዙ ጊዜ ይነሳ ያለው በክልሎችም ሆነ በፌደራል ስነ ምግባርና ጸረ ሙስና ኮሚሽኖች ላይ ኮሚሽኑ አንድ ትላልቆችን ዋና ዋናዎቹን ሳይሆን ቅርንጫፉ ላይ ነው የሚያተኩረው የሚል ረዘም ያለ ወቀሳ ይነሳል። ሌላኛው ደግሞ ሰዎችን በሌላ ርዕስ ሲፈለጉም መያዣ ርዕስ የሚሆነው ሙስና ነው የሚባል የከረመ ወቀሳ አለ። ያሁኑ አሰራራቹ ምን ያህል ከዚህ የጸዳ ነው? ግንዱ ስር ደርሷል ከቅርንጫፉ ዘሎ?
እንግዲህ አሁን የገለጽኩልህ ሰዎች በክልል ደረጃ በዋና ዳይሬክተርነት ኤጀንሲ በቢሮ ኃላፊነት እየሰሩ ያሉ ሁለተኛው ደግሞ ኃላፊነት ያለባቸው እና ከፍተኛ አመራሮችም ያሉበት የስራ ሂደት መሪዎች ያሉበት ትልልቅ ባለስልጣናት ናቸው በመሰለን። ሁለተኛው ደግሞ አመራር ይሁን ቅርንጫፍ ይሁን ግንድ እንግዲህ ግንድ የተባለው ዋናው አመራር ለማለት ተፈልጎ ይመስለኛል። ቅርንጫፎቹ ደግሞ ያው ባለሙያዎቹ ሊባል ተፈልጎ ይሆናል። ሁለተኛው ደግሞ ትልቁ ማለት ግራንድ ኮራፕሽን ከፍቶ ወደ ፔቲ ኮራፕሽንን ያዘነብላል ለማለት ተፈልጎ ይመስለኛል። አሁን ያነሳናቸው ኬዞች በዋናነት በጣም ትልልቆች ናቸው። ሙስና ያው መጠኑ ለያይ እንጂ ያው ሌብነት ነው፣ በተደራጀ ሰዎች ተሳስረው የሚፈጽሙት ነው። ስለዚህ አመራርም ይሁን ባለሀብት አሁን በአዲሱ የለውጥ አመራር ስራዎቹን በምንጀምርበት ጊዜ ሁሎቹም ላይ ነው አተኩረን እየሰራን ያለ ነው። በዚህ ላይ ዲስክሪሚናቶሪ አክቲቪቲ የለንም። ምክንያቱም ባለፉት 5 ወራት ብቻ እንኳን ለአብነት ባነሳልን ወደ 15 እና ከዛ በላይ መዝገቦች ላይ 125 ሰዎች ሲቀጡ አመራሮችም ባለሙያዎችም ነጋዴዎችም ያሉበት ነው ይሄ ውሳኔ የተወሰነው። ከዛ ባሻገር እስካሁን ለፖለቲካ ፍጆታ ወይንም ደግሞ የማይፈልግ ሰው ለመክሰስና ለማዘር ተብሎ ነው ሲሰራ ነበር የሚባለው። እኔ እስከማውቀው ድረስ አሁን ይሄ አሰራር በዛ መንገድ ይሄድ አይደለም።
ኮሚሽነር አበበ ከበደ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር፣ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኖ በአድማጮች ስም በጣም አመሰግኖታለሁ።
እኔም በጣም አመሰግናለሁ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ ለምሽቱ የመጨረሻው ወዳደረግነው ሳምንታዊ ቅንብር ነው የምናልፈው። ዲሞክራሲ በተግባር
በዓለም ዙሪያ በፕሬስ ነጻነት ላይ የሚደርሰው ጉዳት፣ በጋዜጠኞች ላይ የሚፈጸም ማዋከብ፣ ጥቃትና ማስፈራራት እየበረታ መምጣቱን የመገናኛ ብዙሃንን አሰራር በቅርበት የሚከታተሉ የጋዜጠኞች ደህንነት ተሟጋቹን ሲፒጄንና ድንበር የለሽ ሪፖርተሮች አርኤስኤፍን የመሳሰሉ ዓለም አቀፍ ተቋማት ባወጧቸው ሪፖርቶች አመልክተዋል። እየተጠናቀቀ ባለው የአውሮፓውያኑ 2018 ዓ.ም ሥራ ላይ እያሉ የተገደሉ ደብዛቸው የጠፋና የታሰሩ ጋዜጠኞች ቁጥር መጨመሩን ሁለቱም ድርጅቶች አስታውቀዋል። ኤሊዛቤት ቸርኔፍ ለአሜሪካ ድምፅ ያጠናቀረችው ዘገባ የዓመቱን የዓለም የፕሬስ ነጻነት ይዞታ ይዳሰሳል። ሰሎሞን ክፍሌ ያቀርበዋል።
ባሳለፍነው ዓመት ሚያዝያ ወር አንድ ራሱን የመገናኛ ብዙሃኑ አባል አስመስሎ የቀረበ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አጥፍቶ ጠፊ 9 ጋዜጠኞችን ጨምሮ 26 ሰዎችን ገድሏል። ሰለባዎቹ በሙሉ ቀደም ሲል ፍንዳታ ወደ ደረሰበት ስፍራ ፈጥነው የሄዱ ናቸው። በሰኔ ወር እዚሁ ዩናይትድ ስቴትስ አንድ ጠመንጃ ታጣቂ ሜሪላንድ ውስጥ በሚገኝ የጋዜጣ ማንበቢያ ክፍል ገብቶ በከፈተው የተኩስ ሩምታ 5 የአካባቢውን ጋዜጠኞች ሕይወት አጥፍቷል። በጥቅምት የዋሽንግተን ፖስት አምደኛ የነበረው ጃማል ካሾጊ ቱርክ በሚገኘው የሳውዲ አረቢያ ቆንስላ ጽሕፈት ቤት ውስጥ ተገድሏል። እየተገባደደ ባለው የአውሮፓውያኑ ዓመት 2018 በአጠቃላይ በጋዜጠኞች ላይ የደረሱ ጠለፋዎች፣ እስራትና ግድያ ጨምሯል። ማዋከቡም በዚያው መጠን ማደጉ ነው የሚገለጸው። ባለሙያዎች ሁኔታውን እጅግ አሳሳቢ ሲሉ ይገልጹታል። አንደኛዋ የሪፖርተር ዊዛውት ቦርደርስ ማለትም የድንበር የለሽ ጋዜጠኞች ቡድን አባል ማርጎ ኢዩን ናቸው።
Journalists in democracies are increasingly at threat and journalists in countries not in conflict are
ዲሞክራሲያዊ ነን በሚሉ ሀገሮች ያሉ ጋዜጠኞች ላይ ስጋቱ የጨመረ ሲሆን ግጭቶች ባሉባቸው ግን ጋዜጠኞች ስራቸውን በመስራታቸው ብቻ የመጨረሻውን ዋጋ እየከፈሉ ነው።
በድንበር የለሽ ጋዜጠኞች ቡድን መሰረት እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት በትንሹ 62 ፕሮፌሽናል ጋዜጠኞች ተገለዋል። በአሁን ወቅት ሶስቱ ጋዜጠኞች በከፍተኛ ቁጥር የሚሞቱባቸው ሀገሮች አፍጋኒስታን፣ ሶሪያና ሜክሲኮ ናቸው። በሪፖርቱ መሰረት በእነዚህ ሀገሮች የሚደርሱ ጥቃቶች በግድያ ላይ ብቻ የተወሰኑ አይደሉም፣ ጋዜጠኞችን ማሰርም ጨምሯል። በኮሚቲ ቱ ፕሮቴክት ጆርናሊስት ሪፖርት መሰረት ደግሞ በመላው ዓለም ከታሰሩ ጋዜጠኞች ገሚሱ ያሉት በቻይና፣ በቱርክና በግብጽ ነው። በሚያንማር ለምሳሌ ሁለት የሮይተርስ ጋዜጠኞች በሰባት ዓመታት እንዲታሰሩ መደረጉን ባለሥልጣናት ተናግረዋል። የኮሚቲ ቱ ፕሮቴክት ጆርናሊስቱ ባልደረባ ሮበርት ማሆኒ ጋዜጠኞቹ የታሰሩበትን ምክንያት በዝርዝር ያስረዳል።
They uncovered a war crime, an atrocity. And for that they were set up.
ሁለቱ የሮይተር ጋዜጠኞች በዚያች ሀገር ውስጥ የጦር ወንጀል መፈጸሙን ደረሱበት፣ በሌሎች ላይ ሰቆቃ መካሄዱንም ተረዱ። ከዚያ ፖሊሶች በፈጠራ ክስ ሰነድ ሰርቀዋል ሲሉ ወነጀሏቸው። ጋዜጠኞቹ ግን የፈጸሙት ስርቆት የለም፣ ይባስ ብለው አሁን ደግሞ በፍትህ ሂደቱ በማላገጥ ጋዜጠኞቹን አንስተው ዘብጥ እያወረወሯቸው። በእነኚህ የሮይተርስ ጋዜጠኞች ላይ የደረሰው ችግር በሀገር ውስጥ ጋዜጠኞች ላይ ከሚደርሰው ችግር ጋር ተመሳሳይ ነው። የሀገር ውስጥ ጋዜጠኞች መንግስታቸውን ከተቹና ከዘገቡ ለችግር ይጋለጣሉ።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕም በሀገር ውስጥ ጋዜጠኞች ላይ ኃይለ ቃል ሲያሰሙ ተስተውሏል።
You're creating violence by your questions.
ችግሩንም የምትፈጥሩት እናንተ ናችሁ። አንተ ነህ፣ አንተና ሌሎች ብዙ ጋዜጠኞች እውነቱን ባለመዘገብ ሁከት ትቀሰቅሳላችሁ። የሐሰት ወሬዎች ሁከት እየፈጠሩ ነው።
እዚህ በዩናይትድ ስቴትስ ፕሬዚደንቱ ዶናልድ ትራምፕ የሚያካሂዱት የተሟሟቀ ጸረ ሚዲያ ዘመቻ በፕሬሱ ላይ ጥቃት ማድረስ ለሚፈልጉ ሌሎች አገሮች መሪዎች ምሳሌ ሆኗል ሲሉ ባለሙያዎች ይናገራሉ። የአሜሪካ ፕሬስ ተቋሙ ቶም ሮዘንተል
By calling them fake news, he's saying they're illegitimate. By saying that they're failing, he's saying they're on the wrong side of
ፕሬዚዳንቱ ፌክ ኒውስ ወይም የፈጠራ ወሬ ያሉ የሚጠሩት ህጋዊነት እንዳይኖራቸው ለማድረግ ነው። ዜናዎቹን መሰረት የላቸውም ሲሉ ደግሞ ከታሪኩ ውጪ ናቸው፣ አልተፈጸሙም ለማለት ይጠቀሙበታል። ጋዜጠኞቹን የህዝብ ጠላቶች ናቸው የሚሉት ህዝብ ማለት እኔ ነኝ ለማለት ነው። የኔ ጠላት ከሆኑ እኔን የሚተቹ ከሆነ የሚተቹት እናንተ ህዝቡን ነው የሚል ትርጉም ለመስጠት ነው።
ህዝቡ በአሜሪካ ፕሬስ ላይ ያለው አመኔታ ከመቼውም በበለጠ አነስተኛ ነው። ይህንንም አንዳንዶች የሚገልጹት በአጠቃላይ በዓለም ዙሪያ የፕሬስ ነጻነት እንደ ቀነሰ አድርገው ነው። ያም ሆኖ አንዳንድ የለውጥ አዎንታዊ ምልክቶችም እንደሚታዩ ይነገራል። ለምሳሌ በአዲሱ ጠቅላይ ሚኒስትር አብይ አህመድ የተጀመሩ ዲሞክራሲያዊ ለውጦች እየተካሄዱ ባሉበት በኢትዮጵያ ካለፉት 14 ዓመታት ወዲህ ለመጀመሪያ ጊዜ አንድም ጋዜጠኛ አልታሰረም። ይህም ብቻ አይደለም ይላሉ የድንበር የለሽ ጋዜጠኞች ድርጅቱ ማርጎ ኢዩን።
Well, we have seen some changes in the regimes in certain countries like Ecuador, South Korea, the Gambia.
በመንግስታት የተወሰዱ አንዳንድ የለውጥ እርምጃዎችን አስተውለናል። አንዳንድ እንደ ኢኳዶር፣ ደቡብ ኮሪያና ጋምቢያ የመሳሰሉ ሀገሮች ደግሞ በዓለም የፕሬስ ነጻነትን በማክበር ከሚጠቀሱ ሀገሮች ውስጥ ተዘርዝረዋል። መሻሻል አሳይተዋል።
ጋዜጠኞች አሁንም በዓለም ዙሪያ ስራቸውን የቀጠሉ ሲሆን የቅርብ ጊዜ ሪፖርቶች እንደሚተነብዩት ግን ግዳጃቸውን የሚወጡት አስቸጋሪና አደገኛ ሁኔታዎች ውስጥ በማለፍ ይሆናል ስትል ባልደረባችን ኤሊዛቤት ሸርኔፍ ለአሜሪካ ድምፅ ያጠናከረችውን ዘገባ አጠናቃለች።
¶¶ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
እኔም ሰሎሞን አባተ ከፕሮዲውሰሩ ንጉሡ ታምሬ ከዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውና በመላ ባልደረቦቻችን ስም እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና እደሩ። Thank you.